የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ቅዳሜ መጋቢት 2 2016 ዓመተ ምህረት የአክብሮት ሰላምታችን ከዋሽንግተን ዲሲ ይድረሳችሁ። የተከበራችሁ አድማጮቻችን፣ የማስተናግዳችሁ ቆንጂት ታዬ ነኝ። ንጉሱ ታምሬ ፕሮግራሙን ያቀናብራል። ዋና አዘጋጅ ጽዮን ግርማ ነች። ለምሽቱ ያሉንን መሰናዶች ላስተዋውቅ። ሃይማኖትና መገናኛ ብዙሃን በኢትዮጵያ በሚል ርዕስ የተካሄደ ጥናት በቅርቡ ይፋ ተደርጓል። ጥናቱን በተመለከተ የተቀናበረ ዘገባ ይዘናል። ወጣቶች ቢያውቋቸው ያተርፉባቸዋል ያላቸውን የሙያ ክህሎት ትምህርቶች በኢንተርኔት ላይ በቀልብ ሳቢ ምስሎች አደራጅቶ የሚያቀርበው ሙያ ሎጂ የተባለው ተቋም ሌላው የዛሬ ምሽት ቅንብራችን የሚያተኩርበት ይሆናል። እነዚህን ይዘን እስከ ፕሮግራማችን አጋማሽ እንዘልቅና በቀሪው ጊዜ ደግሞ ሳምንታዊ መዝናኛችሁ የሙዚቃ ቃና ይቀርባል። አብራችሁን እንድታመሹ እንጋብዛለን። በቅድሚያ የዓለም ዜና።
ጤና ይስጥልኝ ክብራትና ክብራን፣ ከቅዳሜ ምሽት ዜና ጋር እንግዲህ ወሌ ነኝ። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ነታንያሁ ሰራዊታቸው ከራፋ ሲቪሎችን እንዲያስወጣ ትዕዛዝ ማስተላለፋቸውን ተከትሎ የአየር ኃይላቸው የጋዛ ሰርጥ ደቡባዊቷን ከተማ ዛሬ ደብድበዋል። በምድር ለሚደረግ ጥቃት ዝግጅት ነው ተብሏል። የአሶሴትድ ፕሬስ ዜና ወኪል የጤና ባለሥልጣናትን እና የአይን ምስክሮችን ጠቅሶ እንደዘገበው በአየር ጥቃቱ 28 ሰዎች ሲገደሉ ከዚህ ውስጥ 10 ሕፃናት ናቸው ብሏል። በጥቃቱ በራፋ ከተማ አካባቢ በርካታ መኖሪያ ቤቶች እንደተመቱም ዜና አገልግሎቱ ዘግቧል። የምድር ወረራው እየመጣ ነው። በሰሜን እንዳደረጉት ሁሉ በራፋም ግድያ ሊቀጥሉ ነው። ከአንድ ሺህ በላይ ሰዎች ተጨፍጭፈዋል። ዓለም ዝምታም መርጠዋል። ዓለም ጭፍጨፋ እንዲደረግ ፈቅደዋል ሲሉ የሰለባዎች አባት እንዲሁም አያት የሆኑት ፋዴል አልጋናም ለዜና ወኪሉ ተናግረዋል። 4 የሚሆኑ የአማስ ሻለቃ ጦሮች ለመደምሰስ በሚል ከራፋ ሲቪሎች እንዲያስወጣ የጠቅላይ ሚኒስትሩ ጽህፈት ቤት ትናንት አርብ አስታውቋል። በራፋ 4 የሐማስ ሻለቃ ጦር ተቀምጦ ሐማስን መደምሰስ አስቸጋሪ ነው። በሌላ በኩል ሲቪሎች በራፋ እያሉ ጠንካራ ሥራ መሥራት አንችልም ብለዋል ናታንያሁ ባወጡት መግለጫ። 1.4 ሚሊዮን የሚሆኑትንና በራፋ የሚገኙትን ሲቪሎች የት ማስፈር እንደታቀደ መግለጫው ግልጽ አላደረገም ሲል አሶሴትድ ፕሬስ በዘገባው አመልክተዋል። በሴኔጋል መዲና ዳካር ተቃዋሚዎችና የጸጥታ ኃይሎች ትናንት መጋጨታቸው ተዘግቧል። ሰልፈኞቹ የወጡት መንግሥት ምርጫውን ማራዘሙን በመቃወም ነበር። ትናንት በጥይት ሆዱ ላይ የተመታ የ23 ዓመት ወጣት ዛሬ መሞቱ ሲታወቅ፣ በሰሜን የአገሪቱ ክፍልም አንድ ተማሪ ትናንት መገደሉን የኤኤፍፒ ዘገባ አመልክተዋል። ሰልፈኞቹ ድንጋይ ሲወረውሩ የጸጥታ ኃይሎች በአጸፋው አስለቃሽ ጋዝ ተጠቅመዋል። ከሁለት ሳምንት በኋላ ሊካሄድ የታቀደውን ምርጫ የአገሪቱ ፓርላማ ባለፈው ሰኞ ባደረገው ስብሰባ በአስር ወራት እንዲዘገይ ወስኗል። ተቃዋሚ ፓርቲዎች ሕዝቡ የፓርላማውን ውሳኔ በሰልፍ እንዲያወግዝ ጠይቀዋል። ውሳኔው ዓለም አቀፍ ማኅበረሰቡን አሳስበዋል ተብሏል። የፓርላማው ውሳኔ የወቅቱ ፕሬዚደንት ማኪሳል ምርጫ እስከሚካሄድ ድረስ በሥልጣን እንዲቆዩ የሚያደርግ ነው። በመፈንቅለ መንግሥት በታበጠው ቀጠና ሴኔጋል የመረጋጋትና የዲሞክራሲ ምልክት ተደርጋ ብትታይም የሰሞኑ ቀውስ ግን ጥርጣሬን ጭሯል። አድማጮች፣ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። በአሜሪካ የሪፐብሊካን ፓርቲ አባላትና ፕሬዝደንታዊ እጩ ተወዳዳሪዎች የፕሬዝደንት ባይደንን ዕድሜና የማስታወስ ችሎታ በመጥቀስ አገሪቱን ለመምራት ብቁ አይደሉም ሲሉ ዘመቻ ከፍተዋል። ባይደን የግብፁ አብደልፈታህ ኤልሲሲን የሜክሲኮ ፕሬዝደንት ብለው በቅርቡ መናገራቸውና ባለፉት ጥቂት ሳምንታትም የዓለም መሪዎችን ስም እያሳሳቱ በመጥራታቸው ለሪፐብሊካኖቹ የምርጫ ዘመቻ የተመቸ ሆኗል። ፕሬዚደንቱ የሳለ አእምሮ የላቸውም ሲሉ የሪፐብሊካኑ ወገን በመሟገት ላይ ሲሆኑ፣ በምርጫ ዘመቻ ካሉት ኒኪ ሄሊ ቢሮ የወጣው መግለጫ ደግሞ ባይደን አገሪቱን ለመምራት የአእምሮ ብቃት የላቸውም ብሏል። ምርጫው በሚከናወንበት በመጪው ዳር ባይደን የተሻለ የሰላ አእምሮ ሊኖራቸው አይችልም ሲሉ ደግሞ የቀድሞው ፕሬዚደንት ዶናልድ ትራምፕ የምርጫ ዘመቻ አማካሪ ጄሰን ሚለር ተናግረዋል። የማስታወስ ችሎታዬ መልካም ነው። ፕሬዚደንት ከሆንኩ ጀምሮ የሠራሁትን ተመልከቱ ሲሉ ባይደን ምላሽ ሰጥተዋል። በአሜሪካ ፍሎሪዳ ግዛት ትናንት አርብ በድንገት አውራ ጎዳና ላይ ሊያርፍ ስለተገደደው የግል አውሮፕላን ጉዳይ የፌዴራል ባለሥልጣናት ምርመራ መጀመራቸው ታውቋል። አውሮፕላኑ አውራ ጎዳና ላይ ሲያርፍ ከአንድ መኪና ጋር በሲጋጭ መኪናው በተራው ሌሎችን ሲገጭ ሁለት ሰዎች ሕይወታቸውን አጥተዋል። አውሮፕላኑ ትናንት አርብ ከሰዓት በኋላ 9 ሰዓት ከሩብ አካባቢ መንገድ ላይ ለማረፍ ሲገደድ በውስጡ 5 ሰዎችን ይዞ እንደነበር የፌደራሉ አቪዬሽን ባለስልጣን አስታውቋል። የአካባቢው ፖሊስ ሁለት ሰዎች መሞታቸውን ሲያረጋግጥ በአውሮፕላኑ ውስጥ ይጓዙ የነበሩት ወይስ ግጭት የተደረሰባቸው መኪኖች ውስጥ የነበሩት ይሆኑ ግልጽ አላደረገም። ብሪያና ወከር የተባለች አሽከርካሪ የአውሮፕላኑ ክንፍ ከፊቷ የነበረውን መኪና ጎትቶ ከግድግዳ እንዳጋጨው መመልከቷን ለአሶሴትድ ፕሬስ ዜና ወኪል ተናግራለች። ወከርና ጓደኛዋ አውሮፕላኑ ወደ መሬት በመውረድ ላይ ሳለ በመመልከታቸው መኪናቸውን አብርደው ለጥቂት መትረፋቸውን ተናግረዋል። አብራሪው በአካባቢው በነበረው አየር ማረፊያ እንዲያርፍ ፈቃድ ያገኘ ቢሆንም ሁለቱም ሞተሮች በመበላሸታቸው ማረፊያው ቦታ መድረስ እንደማይችልና ወዲያውኑ ባገኘው ቦታ ማረፍ እንደሚገደድ መናገሩን ዘገባው አመልክቷል። በመጨረሻም የአፍሪካ ዋንጫ ዛሬና ነገ በሚደረጉ ጨዋታዎች ይጠናቀቃል። ደቡብ አፍሪካና የኮንጎ ዲሞክራቲክ ሪፐብሊክ ዛሬ ከምሽቱ 11 ሰዓት ላይ ለሶስተኛ ደረጃ ይጫወታሉ። አስተናጋጇ አይቮሪ ኮስት ደግሞ ከናይጄሪያ ጋር ነገ እሁድ ከምሽቱ 11 ሰዓት ለዋንጫው ይፋለማሉ። አስተናጋጅ የሆነ አገር ለዋንጫ ሲቀርብ ከ18 ዓመታት ወዲህ ለመጀመሪያ ጊዜ ነው። በእንደ አውሮፓውያን አቆጣጠር 2006 ግብፅ አስተናጋጅ በነበረችበት ጨዋታ 90 ደቂቃውና ተጨማሪው ሰዓት ካለ ግብ በማለቁ ግብፅ አይቮሪ ኮስትን በፍጹም ቅጣት ምት 4-2 በማሸነፍ ዋንጫውን አንስታለች። ክብራትና ክብራን ለምሽቱ ያስኩት ዜና በዚሁ ተፈጽመዋል። ዜናውን ያሰማኋችሁ እንግዲህ ወልዴ ነኝ። መልካም ምሽት።
የዓለም ዜናዎቹን አደመጥን። ከአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የአርብ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። ፕሮግራማችንን በዌብሳይታችን amharic.voanews.com ላይም በቀጥታ ልታዳምጡ ትችላላችሁ። አብራችሁን ቆዩ። ባለፉት 5 ዓመታት የኢትዮጵያ መገናኛ ብዙሃን ያጠናቀሯቸውን ሃይማኖት ተኮር ዘገባዎችና በኢትዮጵያ የመገናኛ ብዙሃን ከሃይማኖት ጋር ያላቸውን ታሪካዊ ግንኙነት የዳሰሰ ሃይማኖትና መገናኛ ብዙሃን በኢትዮጵያ የሚል ጥናት በቅርቡ ይፋ ሆኗል። ጥናቱ በኖርዌይ NLA ዩኒቨርሲቲ የተግባቦት መምህራን በሆኑት በረዳት ፕሮፌሰር ሙላቱ አለማየሁና በስራ ባልደረባቸው በፕሮፌሰር ቴሬ ሼዳል የተዘጋጀ ነው። ሁለቱ ምሁራን ከዚህ ቀደም ብሔርና የኢትዮጵያ መገናኛ ብዙሃን የሚል ጥናት ማቅረባቸው የሚታወስ ሲሆን ይህ ያሁኑ ጥናትም የብሔር ጥግ የያዙት መገናኛ ብዙሃን ላይ ሃይማኖትና እምነት ተኮር ዘገባዎች ያሏቸውን ሚና የቃኘ ነው። ኤደን ገረመው ዝርዝሩን ይዛለች።
ሃይማኖትና መገናኛ ብዙሃን በኢትዮጵያ ተብሎ የተሰየመው የጥናት ሪፖርት ሀገሪቱ ውስጥ ባለፉት 5 ዓመታት በሃይማኖትና በመንግስት መለያየት አተገባበር ላይ ሰፊ ክፍተት መፈጠሩን ይናገራል።
የመንግስት በእምነት ውስጥ በሃይማኖቶች ውስጥ በጣልቃይ መግባት ፍላጎት ስታዩ እዚህም እዛም መገንዘብ ይቻላል ማለት ነው። ለምሳሌ በንግግሮቹ መካከል የመንግስት ኃላፊዎች ትልልቅ የምታያቸው የመንግስት ኃላፊዎች አሁን ላይ የሃይማኖት ጥቅሶችን እየጠቀሱ መልክቶችን የማስተላለፍ ነገር እናያለን ማለት ነው። ለምሳሌ እግዚአብሔር ኢትዮጵያና ልጆቿን ይባርክ የሚል አይነት ንግግር አሁን በብዙ ባለስልጣናት እየተለመደ ነው ማለት ነው። ወይ አጌንስት አይደለም አሁን በዚህ አባባሉ፣ ግን ምንድን ነው ኢምፕላይ የሚያደርገው የሚለውን ነገር ስናይ የሆነ ነገር ይጠቁመናል ማለት ነው። ሌላኛው ለምሳሌ በሀገራችን የተከሰቱ ግጭቶችን እንደው በዋናነት ለመግለጽ ያክል በሙስሊሙ ማህበረሰብ በመጅሊስ ውስጥ ትልቅ ክፍፍል፣ ትልቅ ኮንትሮቨርሲ ነበር ለ2 ዓመት ምናምን የዘለቀ እሱም በሚዲያው ሳይመጣ በኋላ ላይ በመንግስት መንግስት ለችግሩ መፍትሄ በሰጠ ጊዜ ግን ወደ ሚዲያው መጣ ማለት ነው። ለችግሮች መፍትሄ ለመስጠት የመንግስት አልቃ ገብነት እየመጣ እየታየ ሄደ ማለት ነው። ወይ ኢትስ ጉድ ባይ ዘ ወይ ችግሮች ሲመጡ መቅረፉ ግን ምንድነው ኢምፕሊኬሽኑ? በተለይ የሀገሪቱ ህገ መንግስት ሴኩላሪዝምን ነው የምተገብረው እስካለ ድረስ መንግስት እስከዚህ ድረስ ጣልቃ መግባት ነበረበት ወይ? የእምነት አባቶች የእምነት ተቋማት ችግሮቻቸውን በራሳቸው መፍታት አይችሉም ወይ የሚለውን ነገር ጠይቀን እናልፋለን ማለት ነው።
በተለይም መደበኛዎቹ መገናኛ ብዙሃን ከሃይማኖቶች ነጻና ገለልተኛ ለመሆን በሚል ከሃይማኖት ጋር የተያዙ ግጭቶችን ከመዘገብ ራሳቸውን ማግለልን ወይም መግለጫዎችን እንደወረዱ ማንበብን መምረጣቸውን ከጥናቱ አድራጊዎች መካከል አንዱ የሆኑት በኖርዌይ ኤንኤልኤ ዩኒቨርሲቲ ኮሌጅ መምህር የሆኑት ዶክተር ሙላቱ አለማየሁ ይገልጻሉ። በዚህ የተነሳም ከሃይማኖት ጋር በተገናኙ ግጭቶች ምክንያት የሚደርሰውን ሞትና የአካል ጉዳት እንዲሁም የንብረት ውድመት ሳይዘግቡ መቅረታቸውን ጥናታቸው እንደሚያሳይ ተናግረዋል።
ለምሳሌ እናንሳ ብንል መገናኛ ብዙሃን በጣም በርካታ የአንድ እምነት ተከታይ ሲሞት፣ መስጊዶች፣ ቤተክርስቲያኖች ሲቃጠሉ፣ የእምነት ተከታዮች ሲፈናቀሉ አልዘገቡትም ባለን ጥናት ማለት ነው። ምንድን ነው ተብሎ ሲጠየቁ እኛ የሴኩላሪዝምን ነው የምንከተለው ሴኩላር ስቴት ስለሆን እና የዛን ፕሪንስፕል ስለምንከተል እንደዚህ ነገር አንዘግብም የሚል ነገር ይናገራሉ ማለት ይሄኛው ነው አንደኛው ትልቁ ስህተት ማለት ነው። ለምሳሌ ግጭት ሲከሰት በጣም በርካታ ሰው ሲገደል ነው አሁን እኮ ዜጋ ነው እየሞተ ያለው በእምነቱ ምክንያት ቢሞትም ግን እየጠፋ ያለው የሰው ህይወት ነው እና እዚህ ጋር ሴኩላር ሚዲያ ነኝ ብሎ ማለት ተናል በጣም ኮንፊዥን ውስጥ እንዳሉ አይተናል። ይሄ ኮንፊዥን የመጣው በጣም በተለያዩ ምክንያቶች ነው። አንደኛው ኤዲቶሪያል ፖሊሲዎቻቸው በሚያስቀምጡት መስፈርት ነው። ለምሳሌ ግጭቶችን አንዘግብም፣ እንደ የልማት ስራ ላይ ካልሆነ በስተቀር እምነት ላይ ያተኩረን አንሰራም፣ እንደዚህ የሚሉ ነገሮች በጣም ተዘርዝረዋል ባየናቸው አንዳንድ ኤዲቶሪያል ፖሊሲዎች ማለት ነው። የኢትዮጵያ ሚዲያ በጣም ሞር ሳይለንት መሆንን የሚመርጥ ነው። ሰው እየተጨፋጨፈ ስንት ሰው እየሞተ የማይዘግብ ሚዲያ ነው። ዘንድ እምነቱ ላይም ሲጨመርበት ደግሞ ሌላ ጠባሳ ነው የሚጨምርብን ማለት ነው እና ኤዲቶሪያል ፖሊሲዎቻቸው ላይ አይተናል ማለት ነው። ሁለተኛው ስጋት ነው። ብዙዎቹ ስጋት አለባቸው። ይህንን ብዘግብ ምን ሊያስከትል ይችላል ብለው የሚሉ አሉ። ግን መዘገብ የትኛውም ሀገር ነው ወደ ሶሉሽን ነው እንጂ የሚያመጣልን ነው። ባለመዘገባችን የምንቀንሰው ምንም አይነት ግጭት የለም። ሶስተኛው ሪዝን ምንድነው? ራሱ የመንግስት ጫና ነው ማለት ነው። የመንግስት ጫና ለማለት ፈልጌ ነው የሚዘግቧቸው ጉዳዮችን ይህን ዘግብ እናትዘግብ ኦልሞስት በሚባል ደረጃ እንትን ያደርጓቸዋል ማለት ነው። ኦነሮቹ፣ ፖለቲካል ፓርቲው፣ መንግስት እነዚህ ደግሞ በቀጥታም በተዘዋዋሪ መንገድም ጫና ስለሚያደርጉባቸው አብዛኞቹን ከዚህ ከእምነት ተቋማት ጋር በተያያዘ የሚነሱ ግጭቶችን አይዘግቧቸው ማለት ነው።
በተጨማሪም ከአምስት ዓመት በፊት ከመጣው የፖለቲካ ለውጥ ጋር ተያይዞ ቀድሞ ባልነበረ መልኩ 50 የሚሆኑ እምነት ላይ ያተኮሩ የመገናኛ ብዙሀን ውጤቶች ፍቃድ ማግኘታቸውን ዶክተር ሙላቱ ጠቁመው እነሱም የተቋቋሙለት መሪ ዓላማ አንድ ሃይማኖትና ፍላጎት ላይ ያተኮረ በመሆኑ የተጠያቂነት የሚዛናዊነትና ተአማኒነትን የመሳሰሉ እሴቶች ይጎድሏቸዋል ይላሉ።
በሌላ በኩል ደግሞ አንዳንድ ሚዲያዎች ደግሞ በጣም ጽንፍ ይዘው በጣም ቬሪ ፖላራይዝድ የሆነ አይነት አጌንስት ወይም ፎር ወይንም ይደግፋሉ ወይንም አጌንስቱ ነው የሚዘግቡ እናያለን ማለት ነው። ይሄ እነዛኞቹ ዝምታን መርጠዋል። አንዳንዶቹ ደግሞ ጽንፍ ይዘው እየታገሉ ነው ማለት ሶ መሀል ላይ የት እናገኝ? የትኛው ጋ ነው ህብረተሰቡ ትክክለኛ መረጃ ማግኘት ያለበት ብለን ስንል ህብረተሰቡ አሁን እንድን መገናኛ ብዙሃን ብቻ በመከታተል የሚያገኘው ሚዛናዊ መረጃ ያለ ማለት በጣም ፖላራይዝድ የሆነ ነገር ነው ብናል።
ጥናቱ ከተከተላቸው መንገዶች አንዱ 20 የመገናኛ ብዙሀንና የእምነት ተኮር ማህበረሰብ መሪዎችን ማነጋገር እንደነበረ ዶክተር ሙላቱ ጠቁመው በእምነት ስም የተከፈቱ ማህበራዊ መገናኛዎች የሚያስተላልፏቸው መልእክቶች የሃይማኖት መቻቻልን መርህ የጣሱና በጥላቻ ንግግሮች የተሞሉ መሆናቸውን መገንዘባቸውንም አመልክተዋል።
አሁን ላይ በተለይ የዚህ የእምነት ላይ ያተኮሩ ስብከቶች ንግግሮች በብዙ የእምነት ተቋማት ላይ ስናያቸው እነዚህ የጥላቻ ንግግሮችን የያዙ አንዱን ብሔር ከአንዱ ብሔር የሚያነሳሱ በጣም ግልጽ የሆኑ መልእክቶችን የያዙ ናቸው ማለት ነው። ይሄኛው የዚኛው እምነት የዚኛው እምነት ብቻ ምን ነው አይደለም፣ ኦልሞስት በሁሉም በምንላቸው ደረጃ ስብከቶቻቸው፣ የፖለቲካ አስተምሮት ይቅርታ፣ የእምነት አስተምሮቶቻቸው የጥላቻ ንግግር ነው። ወይንም አንደኛውን እምነት፣ አንደኛውን ብሔር፣ አንደኛውን ፖለቲካ የሚያነሳ ወይንም የሚጥል እየሆኑ መጡ ማለት ነው።
በአንጻሩ ምንም እንኳን መደበኛዎቹ መገናኛ ብዙሃን ራሳችንን ከእምነትና ከሃይማኖት ተያያዥነት አርቀናል ቢሉም ጋዜጠኞቻቸው ግን በንጽጽር ከአምስት ዓመት በፊት ከነበረው በተለየ ሁኔታ የተለያዩ እምነቶችን የሚያንጸባርቁ አለባበሶችና ድርጊቶችን በስርጭቱ ወይም በስራቸው ላይ ሆነው መፈጸማቸው በጥናቱ ሪፖርት ላይ ሰፍሯል። ይህ ሲሆን በሌላ ፍላጎትና እምነት ውስጥ ባሉ ሰዎች ዘንድ የሚተላለፈው መልእክትም ልብ አልተባለም ብለዋል ዶክተር ሙላቱ።
ጋዜጠኛው እንደ ማንኛውም ሰው ግለሰብ ነው፣ የሚፈልገውን መልበስ ይችላል የሚል ነገር አለ ወይ? ከፕራይቬሲ አንጻር የስ መብቱ ነው፣ ማንኛውም ነገር መልበስ ይችላል። ግን የሚሰራበት ተቋም የፐብሊክ ሚዲያ ነው፣ የህዝብ ነው። እዛ ጋር ያ ህዝብ የሚፈልገውን አይነት ነገር አለባበስ ነው መሆን ያለበት ማለት ነው። ወይንም የዛ ሚዲያ ተቋም የድሬሲንግ ኮድ በሚፈቅደው ነው መሆን ያለበት እንጂ ማንኛውም አይነት ነገር መልበስ የለበትም። ሁለተኛ ከዚህ በፊት የነበረ ነገር ነው የሚለብሱት ነገር አለ። አሁን ላይ ለምን ጎልቶ የወጣው የሚለውን ነው ማየት ያለብን እንጂ ይሄ ድሮም የነበረ ነው። አሁን ላይ ጎልቶ የወጣበት ዋናው ምክንያት ቴንሽኑ ነው።
በኖርዌይ ኤንኤልኤ ዩኒቨርሲቲ የተግባቦት መምህራን የሆኑት ረዳት ፕሮፌሰር ሙላቱ አለማየሁና ባልደረባቸው ፕሮፌሰር ቴሪ ሸዳል ከሶስት ዓመታት በፊትም የኢትዮጵያ መገናኛ ብዙሀን ብሔርተኝነት የሚታይባቸውና እንወክለዋለን በሚሉት ብሔር ወይም ጎሳ ላይ የተበዳይነትን መንፈስ ለማስፈን እየሰሩ ናቸው የሚል መደምደሚያ የያዘ ብሔርና የኢትዮጵያ መገናኛ ብዙሀን የሚል ጥናት ሰርተዋል። የመንግስት ኃላፊዎች የሃይማኖትና የመንግስት መነጣጠል የሚለውን ህግ እንዲያከብሩ፣ የበዓላት መልእክቶቻቸውም ከሃይማኖታዊ ጥቅሶችና ታሪኮች የጸዱ እንዲሆኑ ዶክተር ሙላቱ ይመክራሉ።
የኢትዮጵያ ሚዲያ በአጠቃላይ ፖለቲካል ኢኮኖሚ ኦፍ ሚዲያ ብለን ስናይ በጣም የሚዘውረው ፖለቲካው ነው። በጣም የሚዘውረው ይህን ፖለቲካ በመዘወር በኩል ደግሞ ምናልባት በአመራር ላይ ያሉ ኤግዚኪቲቭ ቦዲዎች ወይንም አጠቃላይ ሊደርሽፑን ማለት እንችላለን። የእነሱ ይሁንታ ወይም የእነሱ እያንዳንዱ የሚያደርጓት ተግባር መገናኛ ብዙሃን ውስጥ ትገለጻለች ማለት ነው። መንግስት በመገናኛ ብዙሃኖች ላይ የሚያሳድረውን ተጽዕኖ እስካላቆመ ድረስ መንግስት በማህበረሰብ ውስጥ ያለውን ቀና የሆነ አስተሳሰብ እንዲጠናከር እስካላደረገ ድረስ የመንግስት ደግሞ መገናኛ በጣም ነፃ ሆኖ እንዲዘግቡ እስካላደረገ ድረስ ምን ይሆናል መሰለሽ? ጡዘቱ እየቀበረ ይሄዳል ማለት ነው። እንዳልኩሽ መንግስትና ስርዓተ መንግስትና ሃይማኖት የተለያዩ ናቸው። አንደኛው በሌላኛው ላይ ጣልቃ አይገባም ካል የመጀመሪያው ነገር መግለጫ መስጠቱ ያን ያክል አስፈላጊ ነው ወይ ብለን ራሱ ልንጠይቅ እንችላለን። ምሳሌ ዘመን ሲሸጋገር ሲሆን ለሁሉም የሁሉም ባህል ነው። የዛን ጊዜ አመቱ እንዴት አደረሳቸው የሚል ነገር ሊላክ ይችላል። ግን በእያንዳንዷ የእምነት ፌስቲቫል ላይ እየተነሳን መጽሐፍ ቅዱስን ቃልም ወይም የቁርአን ቃል እየጠንትን እያለ የምናስተላልፍ ከሆነ ይሄኛው አይ ቲንክ የመንግስትንም ሚናና የሃይማኖትን እንትን በደንብ ለይቶ ያለማወቅ ነው። ቅድምም ብዬሻለሁ የዚህ ሴኩላሪዝምን ሮንግ ላይ አንደርስታንድ ማድረግና ኢምፕሊመንት ማድረግ ብዬ ያልኩሽ መገናኛ ብዙሀን ውስጥ ብቻ አይደለም፣ ፖለቲካ ውስጥም ሮንግ የሆነ አንደርስታንዲንግ አለ ብዬ ያልኩሽ እዚህ ጋር ነው ማለት ነው።
መደበኛዎቹ የመገናኛ ብዙሀን አውታሮች እምነት ተኮር ግጭቶችን ሙያዊ በሆነ መልኩ እንደ ማንኛውም ዘገባ ማየት እንዳለባቸው የሚያሳስቡት ረዳት ፕሮፌሰር ሙላቱ አለማየሁ የሃይማኖት ፍቃድ ይዘው የሚሰሩ መገናኛ ብዙሀንም ዘገባዎቻቸው ሚዛናዊ እንዲሆኑ የሚገደዱበት የህግ ማዕቀፍ ሊኖር እንደሚገባ አሳስበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ስለ ዝግጅቷ እናመሰግናለን። ሙያሎጂ መሰረቱን ኢንተርኔት ላይ ያደረገ ወጣቶች ቢያውቋቸው ያተርፉባቸዋል ያላቸውን የሙያ ክህሎት ትምህርቶች ቀልብ ሳቢ በሆኑ ምስሎች አደራጅቶ የሚያቀርብ የትምህርት ተቋም ነው። ተቋሙ በተለያዩ ዘርፎች ተግባራዊ ክህሎቶችን የሚያጋሩ መምህራንን በመጋበዝ ከቀለም ትምህርት የተሻገረ ዕውቀትን ለማዳረስ ጥረት እያደረገ ይገኛል። የተቋሙ ኃላፊ የመረጃ ሳይንስ ባለሙያው ምስክር አዳነን ሀብታሙ ስዩም ከሰሞኑ አግኝቶ አነጋግሮታል። የነበራቸው ቆይታ በመቀጠል ይደመጣል።
ከልጅነቴ ጀምሮ ሶፍትዌር ኢንጂነሪንግ ነው ትልቅ ህልም ነበረኝ።
ምስክር አዳነን እባላለሁ። የሞያሎጂ ዲጂታል ሰርቪስ ስራ አስኪያጅ ነኝ። ሞያሎጂ የሚሰራው ስኪል ዴቨሎፕመንት ላይ ነው። ኢትዮጵያ ውስጥ ወይም ደግሞ ከኢትዮጵያም ውጭ መሆን ይችላል። ነገር ግን በተለያዩ ትምህርት የተለያዩ ስራ ዘርፎች ላይ ወይም ስኪል ቤዝድ የሆኑ ትምህርቶችን በኦንላይን ቀርጸን ካልኩለሙን አዘጋጅተን ፕሮዲውስ አድርገን ማርኬት አድርገን ለተጠቃሚዎች እናደርሳለን። ሞያሎጂ አብዛኛውን ኮርሶቻችን የምንሰጣቸው ኦንላይን ነው ሁሉ ማለት ይቻላል። አንዳንዴም ወይም ደግሞ ፕሪሪከርድድ የሆኑ ቪዲዮዎች አለ ራሳቸውና ኳሊቲያቸውን ይጠብቋሉ። ጥሩ አስተማሪዎች አሉን። አስተማሪዎቻችን ከዚህ በፊት ስራው ዓለም ላይ ኤክስፒሪየንስ ያላቸው ቢያንስ ከአምስት ዓመት እስከ አስር ዓመት በላይ የሰሩ ሙያውን የሚያውቁ እንዲሁም ደግሞ በማህበረሰቡ ደግሞ ተቀባይነት ያላቸው አርአያ መሆን የሚችሉ ኢንስትራክተሮችን መርጠን ከእነሱ ጋር በጋራ በመሆን እነዚህ ኢትዮጵያ ውስጥ ሊሰሩ ይችላሉ ወይም ደግሞ ወጣቱን ማህበረሰብ ወይም ተምሮ በቀላል ወደ ስራ መለወጥ ይችላሉ ብለን የምናስባቸውን ኮርስ መርጠን የሚሰጥበት ፕላትፎርም ነው። ሞያሎጂ ዶት ኮም ይሰኛል።
በጣም አመሰግናለሁ ምስክር። ይሄ ሞያሎጂ የተሰኘውን የተለያዩ ትምህርቶች በልዩ ሁኔታ ተደራጅቶ የሚቀርቡበትን አውታር ለመመስረት ምክንያት የሆናችሁ ጉዳይ ምንድን ነው የሚለውን እስቲ በመጀመሪያ አስረዳን።
እንግዲህ ይህንን ስንጀምር አሁን ኦልሞስት አንድ ዓመት አልፎናል። ከመጀመራችን በፊት እኛ እንደ ባክግራውንዳችን የሶፍትዌር ዴቨሎፕመንት ካምፓኒ አለን እና እዛ ሶፍትዌር ዴቨሎፕመንት ካምፓኒ ላይ የተለያዩ ሰዎች ይመጣሉ ከዩኒቨርሲቲ እንደተመረቁ፣ ግን ሪያሊቲ ወርልድ ላይ ግን ሲገቡ ግን የሚሰሩ ስራና የተማሩ ስራ አይገናኝም። ስለዚህ እኛ በራሳችን ስሞል የሆነች ትሬኒንግ ነገሮችን እንሰጣቸው ነበር። ወይም ደግሞ ከኦልሞስት ጆብ ፕሌስመንት ከመግባታቸው በፊት ስሞል የሆነ ስለ ጆብ ኦሪንቴሽን፣ ኦንቦርዲንግ እንደዚህ እንሰጣቸው ነበር። በኋላ ላይ ግን ይህንን ስናየው ለካ ይህ ነገር ያለው ሶፍትዌር ላይ ወይም ደግሞ ቴክኖሎጂ ላይ ብቻ አይደለም። ኦልሞስት ሁሉም ፊልድ ላይ አንድ ሰው ተመርቆ ከወጣ በኋላ ወደ ስራ ዓለሙ ሲገባ ይሄ ነገሮች እውቀት ያስፈልጉ ወይም ደግሞ ሪል ስኪሎች ያስፈልገዋል ማለት ነው። ስለዚህ ስናየው ዩኒቨርሲቲ ከምንማረው የበለጠ ደግሞ ሪያሊቲ ወርልድ ላይ ደግሞ የሚያስተምረን ወይም ደግሞ በስራ ዓለም የምናገኛቸው ኤክስፒሪየንሶች ትልቅ ናቸው ብለን አሰብን። ሶ ኋይናት ይህንን ነገር ከሶፍትዌሩ ወጣ አድርገን ብናስብ ብለን ከፓርትነሮቻችን ጋር አወራን። የዚህን ሰዓት ላይ ኢትዮጵያ ውስጥ ደግሞ የሚገኙ ብዙ ትምህርቶች አሉ ወይም ደግሞ ሪሊ አንድ ሰው በቀላሉ የትም ቦታ መሄድ ሳይጠበቅበት በቀላሉ ከፍሎ መማር የሚችላቸው ኮርሶች እነማን ናቸው ብለን አሰብን። ስናስባቸው ኦልሞስት ወደ 250 በላይ የትምህርት ዘርፎችን በኦንላይን ሰዎች የትም ቦታ ሳይሄዱ ቤታቸው ቁጭ ብለው በሚገባቸው ቋንቋ በአማርኛ ወይም ኤኒ ቋንቋ አዳፕት አድርጎ ሊሆን ይችላል መማር ይችላሉ ብለን አሰብን። ስለዚህ ለምድር ይህን ማንጀምረዋለን ሲስተሙ ላይ ባክግራውንዳችን ነበር። እሱን ሰራን፣ ከኢንስትራክተሮቻችን ጋር አወራን፣ መረጥን፣ ከእነሱ ጋር ፕሮዳክሽን ሰራን፣ ዜን ለቀቅን ማለት ነው። የዚህን ሰዓት ላይ ማለት ብዙ ሰው ይህን ነገር በቀላሉ መጠቀም እንደሚችል ማየት ችለናል ማለት ነው።
ሞያሎጂ በአሁኑ ሰዓት በየትኞቹ የትምህርት ዘርፎች ነው ስልጠናዎችን እየሰጠ የሚገኘው? ስልጠናውን የሚሰጡ ሰዎችን፣ መምህራኖችን የምትመርጡበት መስፈርት አላችሁ ወይ?
ሞያሎጂ የሚሰጣቸው የትምህርት ዘርፎች ነን አካደሚክ የሆኑ ማለትም ከቀለም ትምህርት የተለዩ የሞያ ወይም ደግሞ እንደ ስሙ ሞያ ማለት ሞያሎጂ ማለት ስሙ ሞያ ወይም ስኪል የምንለው ሲሆን ሎጂ ወይም ስተዲ እንደማለት እንደማጥረ ነው። ስለዚህ ከቀለም ትምህርቶች ውጭ በቀላሉ ሰዎች መማር የሚችሉት አንዳንዴ አሰበ ነው ከሆነ ብዙዎቻችን ስራ ላይ ለምለም ላይ የምንሰራው ነገር ከተባርበት የተለየ ነው። የተለየ በፊልድ ነው። ኢቭን ያጠና ነው ሌላ ነው፣ የምንሰራበት ሌላ ነው። ኢቭን የተማርንበት ፊልድ ላይ እንኳን የምንሰራ ኤክስፒሪየንስ የምናደጉ ግን ሌላ ነው ማለት ነው። ልክ በዚህ ምክንያት ትምህርቶቻችን የምንሰጠው ሪል ወርልድ ላይ ኢምፓክት የሚያመጡ ወይም ደግሞ በቀላሉ በአምስት በስድስት በአስር ሰዓት ውስጥ ባለው ጊዜ ውስጥ ተምረው ራሳቸው ፕራክቲስ አድርገው መቀየር የሚችሉበትን ኮርሶች ላይ ነው የምንሰጠው ማለት ነው። ከመምህራኖቹ አንጻር ደግሞ መምህራኖቹ ሞያሎጂ ዶት ኮም ላይም ገብቶ ማየት ይቻላል። አብዛኞቹ መምህራኖች ሚኒመም ከአምስት ከአስር ዓመት ኤክስፒሪየንስ ያላቸው በማህበረሰቡ ላይ ኢምፓክት ማምጣት የሚችሉ ሪድ ወርድ ላይ ደግሞ ኤክስፒሪየንሳቸውን ቼክ አድርገን ያመጣናቸው ማለት ነው። እነሱም ደግሞ ፈቃደኛ ሆነው ለኔክስት ጄኔሬሽን ስፔሻሊ የእኛ ተጠቃሚዎች ወይ ደግሞ የእኛ ተማሪዎች በአማርኛ ቋንቋ መማር የሚፈልጉ ወጣቶች የሆኑ ታዳጊዎች የሆኑ ራሳቸውና ህይወታቸው መቀየር የሚፈልጉ ናቸው አብዛኛው ሰዎች። እነዚህ ሰዎች ደግሞ የሚፈልጉት ነገር ደግሞ ምንድነው? ኢንስፓየር መደረግ ይፈልጋሉ። የመጀመሪያው ነገር አንዳንዴ ትምህርት ቤት ወይም ዩኒቨርሲቲ ውስጥ ሆነን ስንማር ብዙ ጊዜ ትምህርቱ ላይ ትኩረት የማንሰጠው ተመርቄ ምን ሆናለሁ፣ ተመርቄ ምን አድርጋለሁ፣ ማንን እመስላለሁ የሚባል ነገር ቪዥን አይሰጠንም ማለት ነው። እነዚህ ሰዎች ግን ሪል ወርልድ ላይ ስራ ሰርተው ተለውጠው ተቀየሩ ያሉ ሰዎች ናቸው። ስለዚህ ከነሱ ኢንስፓየር ማድረግ እችላለሁ። እንዲሁም ደግሞ ያለፉበትን ደግሞ ሾርት ጆርኒዎችን በቀላሉ በዚች ሀሳብ በዚች ኮርስ ላይ ማግኘት እንችላለን ማለት እና የመረጥናባቸው በቃ ለማህበረሰቡ ኢንስፓየርን ማድረግ የሚችሉ ታማኝ የሆኑ እውቀት ያላቸው እና ለኔክስት ጀኔሬሽን ደግሞ መለወጥ የሚፈልጉ አብዛኛው ሰዎች እውነት ለመናገር ከፋይናንሱ ወይም ደግሞ ካለው ፕላትፎርም ላይ ከሚገኘው ነገር በላይ ትልቅ ነገር የሚፈልጉት ነገር ምንድን ነው? ወጣቶች የነሱን ከነሱ ኤክስፒሪንስ ተለምረው ተለውጠው ማየት ነው እና እሱ ላይ ትኩረት የሚያደርጉ ኢንስትራክተሮችን የመረጥ ነው ማለት ነው።
ይህንን የትምህርት አውታር የጀመራችሁት እንደ ሌሎች ሀገራት እጅግ የሰፋ የኢንተርኔት ትስስር በሌለባት ሀገር ነው። እንዲሁም ደግሞ መደበኛ የትምህርት አሰጣጥ የራሱን አሻራ በተወባት የኦንላይን ወይንም ደግሞ ኢንተርኔትን መሰረት ያደረገው የትምህርት አሰጣጥ ገና እያበበ በሚገኝባት ሀገር ነው እና ይህንን በምታከናውኑበት ጊዜ የገጠሟችሁ አበይት ተግዳሮቶች፣ ፈተናዎች ምን ነበሩ?
እንደ ትልቅ ተግዳሮት ባናይም አንተ እንደጠቀስከው የመጀመሪያው የአዌርነስ እጥረት አለ። ሰዎች በቀላሉ ኦንላይን ላይ መማር እንችላለን የሚባለው እምነት እስካሁን ድረስ በደንብ አለ ብለን አንጠብቅም። ያንም ለማድረግ ብዙ ትጋት ይጠይቃል፣ ማስታወቂያ ይጠይቃል ማለት ነው። አብዛኛው የተለመደው በፊዚካል ተገኝቶ አስተማሪና ተማሪ አንድ ላይ ቁጭ ብሎ መማር ያለበት ነው የሚሆነው ማለት ነው። ነገር ግን እንደ አጋጣሚ የኮቪድ ያመጣው አንድ በጎ ጎንም ብንለው ሰዎች በቀላሉ በኢንተርኔትና በሞባይላቸው ላይ ሆነው ኮሚኒኬት ማድረግ አንዱ ካለበት ሌላ ክፍለ ሀገር ሌላኛው ክፍለ ሀገር ጋር በቀላሉ ማውራት የሚችልበት ስራዎችም ትምህርቶችም በኦንላይን መካሄድ ይችላል የሚባሉትን ነገሮችን አትሊስት በትንሹ ቢሆን አሳይቶናል። ያንን ተንተርሶ አሁን ሰዎች የተወሰነ አዌርነስ አላቸው፣ ግን ስቲል በጣም ገና ገና ነን ማለት እንችላለን እሱ ላይ። እንዲሁም ከኢትዮ ቴሌኮም ወይም ደግሞ ከቴሌኮሙኒኬሽን አንጻር ደግሞ አሁን የተሻለ ደረጃ ከበፊቱ ብለን እናስባለን። ስቲል ቀሪ ነገሮች አሉ። ከክፍያ አንጻርም ሰዎች በቀላሉ ከፍለ መማር የሚችሉበትም ነገሮችም ቀሪ ነገሮች አሉ። ነገር ግን አሁን እየተሻሻለ ነው እየመጣ ነው ያለው። እኛም ደግሞ ይህን ትኩረት በማድረግ አንደርስታንድ በማድረግ ያሉን ቪዲዮዎች ሎ ወይም ደግሞ ስሎ በሆነ ኮኔክሽን ውስጥ መስራት እንዲችሉ፣ ከክፍያ አንጻርም ደግሞ አሲስትድ ወይም ደግሞ በእርዳታ የተደገፈ የክፍያ መንገዶችን በማመቻቸት ከኦንላይን ወይም አውቶሜትድ ወይም ከሆነው በተጨማሪ ሰዎች ጋር ቀረብ ብለን ማቅረብ ቋንቋ ሊሚቴሽን እንዳይኖር ደግሞ ያም ደግሞ ሁሌም ቴክኖሎጂ ስንጠቀም የቋንቋ ፍራቻ አለብን። ያን ነገር መጠቀም አልችልም፣ ያን ነገር አንደርስታንድ ወይም ደግሞ መረዳት አልችልም የሚባሉ ነገሮች ነበሩ። እሱ ነገር ግን እንዳይኖር በአማርኛ ቋንቋ ተዘጋጅቷል። ቀስ እያለን ደግሞ ወተለያዩ ደግሞ ወደ ሰዎች ሊጠቀሟቸው የሚችልባቸው ቋንቋዎች ደግሞ እንመጣለን። ደግሞ
የተወሰኑ ቪዲዮዎችን እኔም ተመልክቻለሁ። እዚህ እኔ በምኖርበት ዩናይትድ ስቴትስ ውስጥ ታዋቂ በዚህ መሰል ሁኔታ ትምህርት የሚሰጡ ተቋማት አሉ። በመላ ዓለም ከሚገኙ ትምህርት ወዳጆች ጋር የተገናኙ የአስተማሪዎቹ አቀራረብም ሆነ በአጠቃላይ የቪዲዮ ቅንብሩም ደግሞ እጅግ ውብ ሆኖ አግኝቼዋለሁ። በአሁኑ ጥቂት ጥረታችሁ እዚህ ቦታ ላይ ደርሳችኋል። የወደፊት እቅዳችሁ ምንድን ነው? ምንድን ነው የዚህ የሙያሎጂ ትልቁ ህልም?
እንደምናውቀው ከሆነ አሁን ያለው የትምህርት ስርዓታችን ትንሽ ደከም እያለ ነው። በአንድም ሆነ በተለያየ ነገር ትክክለኛ የሚሰጥበት ትራዲሽናል ወይ በሆነ መንገድ ነው ያለውና ሪል ወርልድ ላይ ደግሞ ስንወጣ በጣም ብዙ የተቀየሩ ነገሮች አሉ። ለምሳሌ ዩኒቨርሲቲ ወይም ደግሞ ኮሌጆች ውስጥ ሆነን ስንማር የምንማራቸው ትምህርቶች በጣም ኦልድ ናቸው፣ ወይም ደግሞ ለአሁኑ ወቅት ለአሁኑ ስራ ለመያዝ ወይም ደግሞ ለመስራት ብቁ አይደሉም ብለን እናምናለን፣ ወይም ደግሞ ድጋፍ ያስፈልጋቸዋል ተጨማሪ ማለት ነው። ስለዚህ ሞያሎጂ ደግሞ ምንድን ነው የሚያስበው? እነዚህ ከትምህርታቸው በተጨማሪ ነን አካዳሚክ በሆነ መንገድ ለስራ መደገፍ የሚችል ነገር ነው የሚሆነው ማለት ነው። ወጣቶች አሉ በየአመቱ የምንሰማው 800-900 ሺህ ተማሪ ከ12ኛ ክፍል ይጨርሳል። ዩኒቨርሲቲ መግባት የማይችል ብዙ ልጆች አሉ። ነገር ግን ቋንቋና መረዳቱና ወይ ኮምፒውተር ደግሞ አክሰስ ደግሞ ካለው በቀላል በሞባይል የሆነው የተለያዩ ስኪሎችን ማግኘት ይችላል። በየአመቱ የሚመረቁ ወይ ወደ 12ኛ ክፍል የሚገቡ አሉ። ከዩኒቨርሲቲ ደግሞ ሰዎች አሉ። እነሱን ሰዎች ተደራሽ ማድረግ ብንችል እንዲሁም ደግሞ ይህን ደግሞ ቴክኖሎጂ እንደመሆኑ መጠን አንተ ልክ ከአሜሪካ ሆነ መመልከት እንደምትችል ደግሞ እኛም ደግሞ ከኢትዮጵያ ሆነን ደግሞ የተለያዩ ስኪሎችን ወይም ደግሞ ትምህርቶችን ከኢትዮጵያ ውጭ ደግሞ መስጠት እንችላለን። ለምሳሌ አሁን አንድን ነገር ለምሳሌ ከአንድ ከምናስተምራቸው መካከሎች ውስጥ ስለ ግራፊክስ ዲዛይን ሊሆን ይችላል። አንድ ግራፊክስ ዲዛይን ወይም ደግሞ ቪዲዮግራፊ ሊሆን ይችላል። ይሄ ኢትዮጵያ ውስጥም ሆነ ኬንያም ሆነ አውሮፓም ሆነ አሜሪካም ሆነ ኢዲት የማድረግ ችሎታ ተመሳሳይ ነው የሚሆነው። ስለዚህ ለምንድን ነው ስኪል ያላቸው ሰዎች በቀላሉ የእኛን ፕላትፎርም ተጠቅመው ማስተማር የማይችሉት? የትም ቦታ ልንሆን እንችላለን። አንደኛው ትኩረት ሰተን ደግሞ የምናደርገው ብዙ ጊዜ ላይ እንደምታየው፣ አንተም ባለበት ቦታ እንደምታየው ብዙ ነገር በእንግሊዝኛ ቋንቋ ብቻ ነው ያለው። ነገር ግን አፍሪካ ላይ ብናል የተለያየ ቋንቋ ተናጋሪዎች አሉ። ሁላችንም እንግሊዝኛ አንደርስታንድ ብናደርግም የመጀመሪያ ቋንቋችንን ደግሞ የመምረጥ ቻንስ አለ። ማለት በመለንበር ቋንቋ የሚያስተምረ ሰው ብናገኝ፣ ጎናችን ደግሞ አካባቢዎችን ያለው ሰው ሲያስተምረን ስናገኝ ግን የተሻለ ነገር አንደርስታንድ እናደርጋለን፣ ለመጠየቅም እንትንላለን ማለት ነው። ስለዚህኛ ፕላናችን ወይም ደግሞ ወደ ኔክስት ደግሞ የምናስብ ምንድን ነው፣ ይህንን ነገሮችን በመላው አፍሪካ አውሮፓም ቤትን ቦታ ላይ ተደራሽ አድርገን ማንም ሰው በሚፈለገው ቋንቋ መማር የሚችልበትን ፕላትፎርም መገንባት ነው ማለት ነው።
እጅግ በጣም አመሰግናለሁ ምስክር አዳነ። ሙያ ሎጂ የተሰኘውን ኢትዮጵያውያን በሙያ እንዲሁም በክህሎት እንዲዳብሩ ለማገዝ የተቋቋመው አውታር ዋና ስራ አስኪያጅ ነህ። ስለ አገልግሎቱ እንዲሁም ስለ ህልማችሁ አጭር መግለጫ ስለሰጠን በእጅጉ አመሰግናለሁ። መልካም እድል ሁሉ ይግጠማችሁ።
እኔም አመሰግናለሁ በጣም።
የቅዳሜ መጋቢት 2016 ዓ.ም ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ በመቀጠል በየሳምንቱ ቅዳሜ በእንግዱ ወልዴ እየተዘጋጀ የሚቀርበው የሙዚቃ ቃና ይቀርባል። መልካም ጊዜ።
ጤና ይስጥልኝ፣ እንደምናመሻችሁ። ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹን መራርጬ ወደ እናንተ የማደርሰውና እስከ 4 ሰዓት አብሬያችሁ የምቆየው እንግዲህ ወሌ ነኝ። የዛሬውን የሙዚቃ ቃና የምንከፍተው ባለፈው እሁድ በተከናወነው የግራሚ ሽልማት ወቅት ታዳሚውን በሁለት እግሩ ባስቆመው የአሜሪካውያኖቹ ትሬሲ ቻፕማን እና ሉክ ኮምስ ፋስት ካር ነው። ዘፈኑ እንደ አውሮፓን አቆጣጠር 1988 በትሬሲ ቻፕማን የተሰራና በወቅቱ የግራሚና ሌሎችንም ሽልማቶች ያስገኘላት ዘፈን ነው። አብሯት በመድረክ የተጫወተው የአሜሪካ የአገረሰብ ሙዚቃ አቀንቃኙ ሉክ ኮምስ ልጅ ሆኖ ከአባቱ ጋር ወዲያ ወዲህ ሲል በመኪናው ካሴት ማጫወቻ ላይ ሲያደምጠው ያደገው ዘፈን በመሆኑ ልዩ ትዝታና ፍቅር እንዳለው ተናግሯል። እርሱም ይህንኑ ዘፈን እንደገና በአንድ ወቅት አሳትሞ ለሽልማት ወቅቷል። በግራሚው መድረክ ላይ በትሬሲ ያለውን ክብር አሳይቷል። ትሬሲ ያው ነች። ዘፈኑ ከወጣበት ዘመን የምትለየው ቁጥርጥር ጸጉሯን ሸፈን ባደረገው ሽበት ብቻ ይመስለኛል። Check out, girl, I know things will get better. ባለመችው መሰረት ህይወት እየሄደች እንዳልሆነ የተረዳችው ወጣት ግዜውን አልባሌ ስፍራ የሚያሳልፈውን ፍቅረኛዋን ለመርዳትና የጋራ ህይወታቸውን ለመደገፍ ትምህርቷን አቋርጣ በሱቅ ሂሳብ ያዥነት ትቀጠራለች። ያም በቂ ባለመሆኑ በአፍቃሪዋ ፈጣን መኪና ወደ ሌላ ስፍራ ሄዳ ኑሯቸውን እንደገና በአዲስ መልክ እንዲሞክሩ ትማጸናለች።
Luke Combs, and what a surprise, the legendary Tracy Chapman, everybody. Thank you so much for that. Thank you so much for that. We'll be right back.
ትሬሲ የኔልሰን ማንዴላን 70ኛ የልደት ዓመት አስመልክቶ በተዘጋጀው ኮንሰርት ላይ ፋስት ካርን በወምብሊ ስቴዲየም ከተጫወተች በኋላ በአሜሪካና በሌሎችም ሀገራት ዘፈኑ ታዋቂ ሊሆን በቅቷል። የሙዚቃ ቃና ይቀጥላል።
And the Grammy goes to Water, Tyler.
I never thought I'd say I won a Grammy at 22 years old. Guys, like, I'm if you don't know me, my name is Tyler. I'm from South Africa. And last year, God decided to change my whole life. So thank you so much to God. Thank you to my team, my family. I know my mother's crying somewhere in here. Thank you to the Recording Academy for this category. It's so important. And I know I'm forgetting some things, but I won a Grammy!
Grammy, ምርጥ የአፍሪካ ሙዚቃ ብሎ በዚህ ዓመት ለመጀመሪያ ጊዜ ባስተዋወቀው ምድብ የ22 ዓመቷ ደቡብ አፍሪካዊት ታይላ አሸናፊ ሆናለች። ዋተር ብላ በሰየመችው ዘፈን ሽልማቱን ነጥቃለች። ዘፈኑ ስለ ውሃ ይመስለኝ ፍቅረኛዋ ቀረብ ብሎ ትኩረት እንዲሰጣት እየጠየቀች ነው።
Hey, sorry I'm shook, but yeah, I guess we can meet up tonight. I'll see you later.
Make me sweat, make me harder. Make me lose my breath, make me water, make me sweat, make me harder, make me lose my breath, make me water.
Normally, I could keep my cool, but tonight I'm wild. I'ma be in a dangerous mood.
Dream.
ደቡብ አፍሪካ ይቷ ታይላ ነበረች። ግራሚ ምርጥ የአፍሪካ የሙዚቃ ስራ ብሎ በዚህ ዓመት ለመጀመሪያ ጊዜ ባስተዋወቀው ምድብ የመጀመሪያው አሸናፊ ሆናለች። የመጀመሪያዋ ግራሚ አሸናፊ ከዛው ከደቡብ አፍሪካ የፈለቀችው ሚሪያም መኬባ እንደሆነች ማስታወሱ ግድ ይላል። ከሄሪ ቤላፎንቴ ጋር በትብብር በሰሩት ባህላዊ ሙዚቃ በጋራ ተሸላሚ ሆነዋል። በመከታተል ላይ የምትገኙት ከአሜሪካ ድምፅ የሚተላለፍላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት የማስተናግዳችሁ እንግዲህ ወሌ ነኝ። እዛው ግራሚ ላይ እንቆያለን። በአሜሪካ ሲካሄድ የቆየው የእግር ኳስ ጨዋታ ነገ እሁድ ፍጻሜውን ያገኛል። ታዲያ ኳሱና ግራሚን ምን አገናኛቸው ትሉ ይሆናል። 14ኛ የግራሚ ሽልማቷን እሁድ ዕለት የወሰደችው ቴይለር ስዊፍት በእግር ኳሱ ፍጻሜ ተወዳዳሪ የሆነው የካንሳስ ሲቲ ቺፍስ ኮከብ ተጫዋቾች አንዱ የሆነው የትራቪስ ኬልስ ፍቅረኛ ነች። በጨዋታዎቹ ላይ የተገኘች ድጋፏን የምትገልጸው ቴይለር ስዊፍት አፍቃሪዋ ነጥብ ባስቆጠረ ቁጥር የቴሌቪዥን ካሜራዎቹን ትኩረት ከሜዳው እኩል ስትስብ ቆይታለች። በነገው ጨዋታ ዋናው ትኩረት እንደምትሆንም ይጠበቃል። ከዚህ በፊት ይህን ጉዳይ አንስተን ሙዚቃዋንም አድምጠናል። ዛሬ የምጋብዛችሁ ሚድናይት ብላ የሰየመችውንና ሽልማቱን ከወሰደችበት አልበም ውስጥ ሚድናይት ሬይን የተሰኘውን ዜማ ነው። ከእርሱ ይልቅ ለሙያዋና ለስራዋ ቅድሚያ በመስጠቷ ልቡን እንደሰበረች ትነግረናለች። He wanted a comfortable, I wanted the pain. He wanted a bride, I was taking my own name. Chasing that fame, he stayed the same. All of me changed like midnight. ቴይለር ስዊፍት ነበረች ሚድናይት ሬይን። We'll be right back.
aramala mala belo aramala mala belo chilla chilla kamtelo asti mala mala belo aramala mala belo aramala mala belo chilla chilla kamtelo
መተማመን ያሰፋ አባተ ቆየት ያለ ዜማ ነው ወጣቱ ድምጻዊ ዳይት ጽጌ የዘመን ቃናዎች ብሎ በሰየመውና ከቀናት በፊት በለቀቀው አልበም ውስጥ ካካተታቸው ድንቅ ስራዎች አንዱ ነው። እንደተቀስኩት ዜማውን ቀድሞ የተጫወተው አሰፋ አባተ ቢሆንም ከዘፈኑ መግቢያና መውጫ ውጪ ያለውን ግጥም ያየራዳ ላምረው እንዲሁም ተጨማሪ ዜማ አበበ ብራን ያክለውበት ሙዚቃ ቀንብሩንና ሌላውንም ስራ ደግሞ አበጋዝ ክብረወርቅ ሽዮታ ጨምሮበት ድንቅ አርገው ሰርተውታል።
ማመን መተማመን ሆነ ትርጉም አልባ ማመን መተማመን ሆነ ትርጉም አልባ ከዳ ከዳ ደማት ክርተት እንደሰልባ
ዳዊት ጽጌ የአሰፋ አባተን መተማመን ተመስርቶ የተሰራውን ከአንድ ሚሊዮን በላይ ተመልካቾች በጥቂት ቀናት ውስጥ ያገኘ አልበም ነው።
Don't let the old man in. I won't live it some more. Can't leave it up to him. He's knocking on my door. And I knew all of my life that someday it would.
አሜሪካዊው የሀገረሰብ ዜማ አቀንቃኝ ቶቢ ኬት ባለፈው ሰኞ ከዚህ ዓለም በሞት ተለይቷል። በጨጓራ ካንሰር ለሁለት ዓመታት ከታመመ በኋላ እንዳረፈ ቤተሰቦቹ አስታውቀዋል። ቶቢ ኬት በ2018 ዓ.ም በወቅቱ 88 ዓመቱ ከነበረው የፊልም ተዋናዩ እና አዘጋጁ ክሊንት ኢስትዊድ ጋር ሲጨዋወት በዚህ ዕድሜ እንዴት መስራት ቻልክበት ይለዋል። ኢስትዊድም በነጋ ቁጥር ተነስቼ ወደ ሥራ ይገባለሁ አይ ዶንት ሌት ዘ ኦልድ ማን ኢን ይለዋል። ሽማግሌውን አልፈቅድለትም እንደማለት። ኢስትውድ ሽማግሌው ያለው ሞትን ነበር። ቶቢ ኬትም ግጥሙን ወዲያው ጻፈ። በምንም ሁኔታ ውስጥ ብንሆንና ሞት አይቀሬ ቢሆንም በሕይወት ለመቆየትና ለማሸነፍ ስለምናደርገው ትግል ይተርካል። Don't let the old man in. የምሰናበታችሁ በዚሁ ዜማ ነው። ለሳምንት ቀጠሮ ይዘን እንለያይ። እንግዲህ ወሌ ነኝ። ሰላም።
The old man in. I won't live it some more. Can't leave it up to him. He's knocking on my door. And I knew all of my life that someday it would end. Get up and go outside. Don't let the old man in. Yeah, many moons I have lived. My body's weathered and worn. Just ask yourself, how old would you be if you didn't know the day you were born? Try to love on your wife and stay close to your friend. Toast each sundown with wine. Don't let the old man in.
ask yourself, how would you be if you didn't know the day you were born? When he rides up on his horse, and you feel that cold, bitter wind, look out your window and smile. Don't let the old man in. Look out your window and smile, but don't let the old man in.
ራዲዮ ሲተላለፍ የቆየው የቅዳሜ መጋቢት 2 ምሽት የአማርኛ ፕሮግራም በዚሁ ተጠናቀቀ። አብራችሁን ስላመሻችሁ እጅጉን እናመሰግናለን። ነገ እሁድ ከምሽቱ 3 ሰዓት ላይ እስከምንገናኝ በሰላም ደሩ።